88.9 ሜጋሄዝ ለስቶኮልምና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
ጤናይስጥልን አድማጮቻችን እንደምሰምታችኋል የኢትዮጵያ አንድነት ሬዲዮ ከስዊድን እንደተለመደው የዛሬ ዕለተ ሰንበት ሰኔ 1 ቀን 2006 ወይም ጁን 8 2014 ፕሮግራሙን ሰንቆ ቀርቧል። በቅድሚያ ከሞረሽ ወገኔ የአማራ ድርጅት የወጣ ጽሑፍ እናስደምጣለን። ከዚያም የሳምንቱን አበይት ዜናዎች እናቀርባለን። በመቀጠልም ከኢትዮጵያ ሕዝብ የጋራ ትግል ሸንጎ የወጣ መግለጫ እናነብና በመጨረሻም በሎሬንስ ጸጋዬ ገብረመድን ጴጥሮስ ያችን ሰዓት በሚል የተቀኘውን ታሪካዊ ገለጻ እናስደምጣለን። እንግዲህ አድማጮቻችን እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ የተለመደውን ያክብሮት ግብዣችንን እያስቀደም ስርጭታችንን አሁን ጀምረናል።
يا ይገርማል ውበትሽ ይገርማል ቁንጅናሽ መልባት ተወለዱሽ እናት መገና ፈጣጠር አየግሪ ቁንጅናነ ታዲያ ምን ያደርጋል የውደላነሽና እመምዬ በክግ የማይዳኙት እመምዬ ሞገደኞ ፍቅረ እመምዬ ይገትረይ ደማ እመምዬ ወስቦ ተደጃት እመምዬ ነጅ ማጅናቆት እመምዬ ሳርሞት በትዝታ እመምዬ ናይ ጀጅ ልመላስ እመምዬ ብቅ በይበት ብትበይና ብትበይና ልሽ ቆም ያለ ሆይ የሚያለም ከደጅ ብትመችልኝ አንድ የባይሽ ምን ነው ለወደደ አይነማነማ የማ አዋይሽ አለን የኔ ተወይናማ እናየማነማ ናየ ማናይማ የማ አዋይሻለኝ የኔ ተወይናማ ማጃ ናበደና ያው ወደንዲኖ ናየ ለኛን አደም ወደ አንተ ሰማኖ
ሞረሽ ወገኔ ያማራ ድርጅት በዘመናዊት ኢትዮጵያ ታሪክ ወራሪው ማን ነው? ተወራሪዎቹስ? በዘመናዊት ኢትዮጵያ ታሪክ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ታላቅ የህዝብ ቅልቅል ተካሂዷል። ከነዚህ ምክንያቶች መካከል የአህመድ ግራኝ ወረራ፣ የኦሮሞ ወረራ፣ በዘመነ መሳፍንት የነበሩት የእርስ በርስ ጦርነቶች፣ ፍጻሜ ዘመነ መሳፍንትን ያበሰሩት የማዕከላዊ መንግሥትን እንደገና የማዋቀር ጦርነቶች እንዲሁም ሁለቱ የጣሊያ ወረራዎች የሚጠቀሱ ናቸው። እነዚህ ጦርነቶችና የእርስ በርስ ግጭቶች ከፍተኛ ቁጥር ያለውን የሕዝብ ክፍል ሕይወት እንዳሳጡ አይካድም። ያንንም ተከትሎ ከኑሮ አስገዳኝነትና በአገዛዝ ኃይሎች የበላይነት የያዘው አካል በሚፈጥረው የፖለቲካ አሰላለፍ መለዋወጥ ምክንያት የአንዱ ጎሳ ወይም ነገድ አባሎች በከፊልም ሆነ ሙሉ በሙሉ የመጥፋት ጉዳት ደርሶባቸዋል። በዚህ ረገድ ከኢትዮጵያ ዋና ዋና ነገዶችና ጎሳዎች መካከል በምዕራብ ኢትዮጵያ ነዋሪ የነበሩት የጋፋት ነገድ በኦሮሞ ወረራ ሙሉ በሙሉ እንዲጠፉ ሆነዋል ወይንም ማንነታቸውን ተገደው ለውጠው ኦሮሞዎች ወይም አማሮች ወይም በሌላ ነገድ ስም ይጠራሉ። የሚያ ነገድ ተወላጆች ደግሞ በግራኛ አህመድኛ በኋላም ተከትሎ በመጣው በኦሮሞዎች ወረራ ምክንያት ቁጥራቸው በእጅጉ ተመናምኖ ዛሬ በዙዋይ ሐይቅ ውስጥ በሚገኙ ደሴቶች እና አካባቢው ብቻ ተወስነው ይገኛሉ። ጥንት በባሊ ባሌ እና ፈጠጋር አርሲ ተስፋፍቶ ይኖሩ የነበሩ ሀዲያዎችና ከምባታዎች በኦሮሞዎች ወረራ ተጨፍልቀው ኦሮሞዎች ሲባሉ፣ ቀሪ ወገኖቻቸው በደቡብ ምዕራብ ሸዋ በአንድ ጠባብ አካባቢ በተጨናነቀ ሁኔታ እንዲኖሩ ተገደዋል። ከዚህ በተጨማሪም አርጎባዎች፣ ቀቤናዎች፣ ወርጂዎች፣ አላባዎች፣ ሲዳማዎች ወዘተርፈ በኦሮሞዎች ወረራ ምክንያት ማንነታቸውን እንዲቀይሩ ተገደዋል። ከዚያም አልፎ በጅምላ ተጨፍጭፈዋል። በእናሪያ ንጉሠ ግዛት ስር የነበሩት ጃንጃሮች የም በኦሮሞ ቆሮዎች በእና አባ ጅፋር በገፍ በባርነት ተፈንግለዋል። የዳውሮና የገሙ ሰዎች ደግሞ ግዛታቸውን በኦሮሞ ወራሪዎች ተነጥቀዋል። በመሆኑም የዘመናዊት ኢትዮጵያን የሕዝብ አሰፋፈር ጥንቅር ለውጥ ለመገንዘብ ከአህመድ ግራኝ ወረራ ጀምሮ ማየቱ ለበለጠ ግንዛቤ ይረዳል። ግራኝ አህመድ በኢትዮጵያ ላይ ወረራውን የጀመረው የንጉሥ የአጼ ልብነ ድንግል ሹምና የደዋሮ ምዕራብ ሐረርጌ ገዢ ከነበረው ከአዛዥ ፋኑኤል ጋር በ1517 ዓ ም ባደረገው ውጊያ ነበር። ግራኝ አህመድ ዘንተራ ደንቢያ ሰሜን ጎንደር ጣና ሐይቅ አጠገብ በአጼ ገላውዲዮስ ስር ሲዋጉ በነበሩት የፖርቱጋል ወታደሮች የጥይት አረር ተመትቶ በየካቲት 27 ቀን 1535 ዓ ም እስኪገደል ድረስ ኢትዮጵያን ለ19 ዓመታት ያህል በጦርነት አመሰቃቅለዋታል። ዜጎቿን ህልቆ መሳፍርት ለሌለው ግፍና በደል ዳርጓቸዋል። የእርሱን የወረራ ፍጻሜ እግር በእግር ተከትለው የመጡት የኦሮሞ ወራሪዎች ደግሞ ከ1530ዎቹ ጀምሮ ከደቡብ ከነገሌ ቦረና አካባቢ ተነስተው ከፊታቸው የነበረውን የሌላውን ነገድና ጎሳ ሕዝብ ዕድሜና ጾታ ሳይለዩ በጅምላ እየፈጁ እስከ ትግራይ ድረስ ዘልቀዋል። ኦሮሞዎች አብዛኛውን የኢትዮጵያ ክፍል በተከታታይ ወረራዎች ለመያዝ የፈጀባቸው ጊዜ ከ300 ዓመታት ይበልጣል። ስለዚህ ዛሬ ያለውን የኢትዮጵያን የሕዝብ አሰፋፈር በቅጡ ለመረዳት ያለፈውን የ120 ዓመታት የዓመታት ብቻ ታሪክ ሳይሆን አህመድ ግራኝ ኢትዮጵያን ከወረረበት ከ1517 ጀምሮ የነበረውን ሁኔታ መመርመር የግድ ያስፈልጋል። ሆኖም ባለፉት 30ና 50 ዓመታት በኢትዮጵያ የፖለቲካ እንቅስቃሴ መሪዎች ነን ብለው የተነሱ ልሂቃን የኢትዮጵያን የረዥም ዘመን የታሪክ ጉዞ በ100 ዓመታት ብቻ በመገደብ በጉንጭ አልፋው ዝግብ ሕዝብን ሲያተራምሱ ይታያሉ። በተለይም ለዚሁ ዝግብ ቀዳሚዎቹ የትግሬና የኦሮሞ ልሂቃን ሲሆኑ እንደዋለልኝ መኮንን ዐይነቶቹ ጥራዝ ነጠቅ የአማራ ልሂቃንም በዚህ ክበብ ውስጥ ይገኙበታል። ታሪካቸውን በቅልጡ ያልተረዱ ጥቂት አክራሪና ዘረኛ የሆኑ የኦሮሞ ልሂቃን ከጀርመናውያን የሃይማኖት ሰባኪዎቻቸው የተጋቱትን ለኢትዮጵያዊነትና ለአማራ ያላቸውን ጥላቻ እንደ በቀቀን ደጋግመው ሲጮኹ ይሰማሉ። ለመሆኑ የዚህ አስተሳሰብ ምንጩ ከየት ነው? በዘመነ ቅኝ አገዛዝ የአፍሪቃ ቅርምት ወቅት እንግሊዞች ግብፅን መቆጣጠር ማለት ቀይ ባሕርን መቆጣጠር ማለት ነው፣ ቀይ ባሕርን መቆጣጠር ማለት ደግሞ መላውን የመካከለኛውን ምስራቅ መቆጣጠር ነው ብለው በማመን ግብፅን የገንዘብ ብድር ዕዳን ሰበብ በማድረግ ከቱርኮች ነጥቀው ቅኝ ግዛታቸው አደረጓት። እንደዚያም ሁሉ የሮማ ካቶሊክ ቤተ ክርስቲያን ሰባኪዎች ቻይናን ስጡንና ኤስያ የእኛ ትሆናለች ብለው ሰላዮቻቸውን በሃይማኖት ሰባኪነት ሽፋን በቻይና አሰማሩ። ቻይናም ቀስ በቀስ በምዕራባውያን ተጽዕኖ ስር ወደቀች። የኦነግና የኦህዴድ የንስሐ አባታቸው የሆነው ጀርመናዊው ሰላይ ዮሐን ክራፍ በበኩሉ ጋሎችን ስጡንና መላው የመካከለኛው የአፍሪካ ክፍል የእኛ የጀርመኖች ይሆናል በማለት ጀርመንን የኦሮሞን ነገድ ተጠቅሞ ምስራቅንና መካከለኛውን የአፍሪካ ክፍል በቅኝ ግዛቱ ስር የሚያውልበትን መንገድ መጥረጉን እናያለን። ስለሆነም የነጻ ኦሮሚያ ዓላማ አራማጆችም ኦሮሚያ ከሚባለው አዲስ ወያኔ ሠራሽ ግዛት ጀምሮ የሚያራግቡት ተግባር ሁሉ በ19ኛው መቶ ክፍለ ዘመን ሰፊውን የኢትዮጵያ አካል ቆርሶ ለጀርመን የቅኝ ግዛት ለማድረግ የታቀደው ሴራ በዚህ በእኛ ዘመን ታድሶ መቅረቡን መገንዘብ ያስፈልጋል። ከዚህ በተጨማሪ ዮሐን ክራፍ ጀርመን በአውሮፓ ፖለቲካና ኢኮኖሚያዊ የበላይነቱን እንድትይዝ ያለውን ፍላጎት እንደሚከተለው ገልጿል። ጋሎችን መያዝ መካከለኛው አፍሪካን ለመቆጣጠር ከማስቻሉም ሌላ በቀይ ባህር ዳርቻ የሚገኙትን አገሮች መያዝ ከንግድ መቆጣጠሪያነት ባሻገር ጀርመን በአውሮፓ ያላትን የበላይነት ማረጋገጥና የጀርመንን ስልጣኔ በአረቦች ምድር በአበሻና በመላው ምስራቅ አፍሪካ ማስፋፋት ነው። የጀርመን በምስራቅ አፍሪካ መስፋፋት የእስልምና ሃይማኖት በአረብ ምድርና በአፍሪካ ጠረፎች የሚያደርገውን መስፋፋት የሚያዳክም፣ የአረቦችን የባሪያ ንግድ የሚቀንስ፣ እንዲሁም የምስራቅ አፍሪካን ህዝብ አረመኔነት በክርስትና ስልጣኔ መዋጋት ነው። ካበሻ በስተደቡብ ያሉት ጋሎች የሰፈሩበት ቦታ ለአውሮፓውያን ሰፋሪዎች ምቹ ቦታ ነው በማለት ጀርመን የኦሮሞዎችን ልብ ከኢትዮጵያዊነት ስሜት በማውጣት ምስራቅንና መካከለኛውን አፍሪካ እንዴት በቁጥጥሩ ስር ማዋል እንደሚችል ወንጌላዊ ክራፍ ምክሩን ለግሷል። ምክሩም የመከነ አይመስልም፣ ኦነግና መሰል ድርጅቶችን አፍርቷል። ላብነትም ያህል ለኦነግ መመስረትና መጎልበት የስካንዲኔቪያን አገሮች ጀርመኖችና ሌሎችም የቅኝ ገዥነት ቅዠታቸው ያለቀቃቸው አውሮፓውያን የሚያደርጉትን ሁሉ አቀፍ ድጋፍ ልብ ይሏል። በማስከተልም ዮሐን ክራፍ ከሸዋ በስተደቡብ የሚኖሩት ጋሎች ብዛት ያላቸው መሆኑን ገልጦ የእስላሞችን የመስፋፋት ወረራ ሊመክቱ እንደሚችሉ እና የአፍሪካ ጀርመኖች ሊሆኑ እንደሚችሉ እምነቱን አስረድቷል። ዮሐን ክራፍ ምስራቅና መካከለኛው አፍሪካ በጀርመን ቁጥጥር ስር እንዲውል የነደፈው አንዱ ስልት ሚሽነሪዎች በወንጌል ማስፋፋት ስም በአካባቢው በማሰማራት የየአገሮቹ ልዩ ልዩ ነገዶችና ጎሳዎች ሊለያዩበትና ሊናቆሩበት የሚችሉበትን ዘዴ ማጥናት እንዲሁም ያገኟቸውን የማናቆሪያ ቀዳዳዎች ማስፋት ነበር። ለዚህም ዮሐን ክራፍ ያቀረበው ሐሳብ በደቡብና በምዕራብ ኢትዮጵያ የሚኖሩ የኦሮሞ ተወላጆችን ከሌሎች ኢትዮጵያውያን ነገዶች በመለየት በተቃራኒው ተበታትነው ይኖሩ የነበሩትን የኦሮሞ ጎሳዎች አንድ የሚያደርግ አዲስ መጠሪያ ስም በመስጠት በዚህ አዲስ ስም የሚታወቅ የአካባቢ ስም ፈጥሮ ያን አካባቢ ከቀየረው የኢትዮጵያ የሚገነጠል ብሔርተኛ ቡድን በጀርመን ሁለንተናዊ እርዳታ ማጠናከር የሚለው ነበር። ለዚህም ጋላ የሚለው ስም ሁሉንም የነገዱን አባሎች አጠቃሎ ለመጥራት አያስችልም የሚል ምክንያት በመስጠት ኦርማንያ ከሚለው ስም ኦሮሚያ የሚል ቃል በማውጣት ጥንት ጋላ በመባል መስፋፋት ስም ጋላ በመባል የሚታወቀው ነገድ በዚሁ ርዕስ ባወጣው አዲስ ስም እንዲጠራና ኦሮሚያ ለሚባል ክልል ነጻ መውጣት እንዲታገል በወንጌል ማስፋፋት ስም አስተማረ ሰበከ። በዚህ መሠረት ዮሐን ክራፍ ራሱ ኦሮሚያ ብሎ የሰየመውን የኢትዮጵያ አካል መቆጣጠር ማለት ምስራቅንና መካከለኛውን አፍሪካ መቆጣጠር እንደሆነ በማመን የጀርመን ተስፋፊዎች ዐይናቸውን ኢትዮጵያን በማፍረስ ላይ እንዲያነጣጥሩ ምክር ለገሰ። የዮሐን ክራፍና የመሰሎቹ ምክር በጀርመን ቅኝ ገዢዎች ልብ ውስጥ መሰረጹ ማስረጃው ጀርመን በአፍሪካ አህጉር ላይ ትከተል በነበረው የቅኝ ግዛት ፖሊሲ ላይ ጉልህ አሻራ አኑሯል። በዚህ ረገድ እስከ አንደኛው የዓለም ጦርነት ድረስ ጀርመኖች ከምስራቅ አፍሪካ ታንዛኒያን፣ ሩዋንዳንና ብሩንዲን፣ ከምዕራብ አፍሪካ ቶጎን፣ ከፊል ጋናንና ካሜሩንን፣ ከደቡባዊ አፍሪካ ደግሞ ናሚቢያን በቅኝ ግዛትነት በያዙበት ወቅት ከእንግሊዞች፣ ፈረንሳዮችና ጣሊያኖች በከፋ ሁኔታ ያካሄዱት የከፋፍለህ ግዛው የቅኝ አገዛዝ አካሄድ አይረሳም። ከሁሉም መዘንጋት የሌለበት አብይ ነጥብ በ1986 ዓ ም በሩዋንዳ በሁቶዎችና በቱሲዎች መካከል የደረሰው የዘር እልቂትና በብሩንዲም በየጊዜው በዘር ልዩነት ምክንያት የሚደረገው መተላለቅ ሰንኮፉ በጀርመን ቅኝ ገዢዎች የተተከለና በኋላም ጀርመኖቹን በተኩት ቤልጂጎች ዳብሮ በዘመናችን ደግሞ በፈረንሳዮች የተተበተበ የተንኮል ድርድምር ውጤት መሆኑን ነው። በእኛም አገር በኢትዮጵያ ላለፉት በርካታ ዓመታት በዮሐን ክራፍ መሰሎች አመለካከት ተኮትኩቶ ያደጉ የኦሮሞ ልሂቃን የሚያቀነቅኑት አስተሳሰብ አለ። ይኸውም የያዙትን የኢትዮጵያዊነት ማንነት ለማስጠበቅ ሳይሆን ለማጣት በሚያስገድድ መልክ በራሳቸው ላይ ዘመቻ ከፍተው ለሌሎች ኢትዮጵያውያን ቀርቶ ለራሳቸው ሊሰሙት የማይፈቅዱትን ጩኸት ሲያሰሙ ይደመጣሉ። ለመሆኑ ጥቂት የኦሮሞ ልሂቃን ነገዳቸውን ጋላ፣ ቋንቋቸውን ጋልኛ የሚለውን አማሮች እንደ ሰጧቸው አድርገው የሚያቀርቡት ታሪካዊ መሠረት አለው? በመሰረቱ ጋላና ጋልኛ የሚሉትን ስሞች አማራው አላወጣቸው። እንዲያውም የኦሮሞን ታሪክ በስፋትና በጥልቀት ያጠኑ ሰዎች እንደሚያስገነዘቡት ጋላ ማለት እስላምም ክርስቲያንም ያልሆነ ማለት እንደሆነ ያብራራሉ። የቃሉ ምንጭ ሶማሊኛ እንደሆነ ያስገነዝባሉ። በሌላ በኩል ጋላ ማለት ግመል ማለት የሚሉም አሉ። ሌሎች ደግሞ ጋላ የሚለው ቃል ገላ ከሚለው የኦሮምኛ ግስ የወጣ መሆኑንና ትርጉሙም ወደ ቤታችን መሄድ ፈለግን፣ ወደ ቤታችን ሄደን ወይም ገባን ማለት እንደሆነ ያስረዳሉ። ይህም ትርጉም ኦሮሞዎች በሶማሌና በባንቱ ጎሳዎች ተገፍተው ከነበሩበት ከምስራቅ አፍሪካ የህንድ ውቅያኖስ ዳርቻቸው ፈልሰው ወደ ደቡብ ምስራቅ ኢትዮጵያ ግዛት ወደ ባሌ የተጠጉበትን ዘመነ በማውሳት በሰላም ተረጋግተው የሚኖሩበትን ስፍራ ፈልገው ማግኘታቸውን የሚያመለክት ስያሜ እንደሆነ ብዙዎች በትርጉሙ ይማማሉ። ስለዚህ ጥቂት ዘረኛ የኦሮሞ ልሂቃን ጋላ የሚለውን የስድብ ስያሜ የሰጠን አማራ ነው የሚሉት የራሳቸው የማንነት ቀውስ ያስከተለባቸው ግራ መጋባት ከመሆን ውጭ ሌላ ሳማኝ ምክንያት የላቸውም። አማራ ይህንን መጠሪያ ሰጠን የሚሉትም ውንጀላ ፍጹም መሠረተ ቢስ ሐሰት ነው። በአንጻሩ ኦሮሞና ኦሮሚያ ለሚሉት መጠሪያዎች የታወቀ ፈጣሪ አላቸው። እርሱም አፍቃሪ ቅኝ ገዢዎች የነበረው ጀርመናዊው ዮሐን ክራፍ ነው። ዮሐን ክራፍ ጋላ የሚለውን ቃል ለመቀየር ያነሳሳውን ሐሳብ ሲያስተነትን ጋላ የሚለውን ቃል ሲተረጉም ስደተኛ ማለት እንደሆነና ይህም መጠሪያ ለአረቦችና በሐበሾች የተሰጠ እንደሆነ ይገልጻል። በአንጻሩ እርሱ የፈጠረው ኦርማ ወይም ኦሮማ ማለት ትርጉሙ ጎበዝ ማለት እንደሆነ ያምናል። በእርሱ አባባል ጋሎች ለራሳቸውና ለሚኖሩበት አካባቢ አጠቃላይ የወል መጠሪያ ስለሌላቸው ኦርማንያ ተብለው እንዲጠሩ ሐሳብ አቅርቧል። ሆኖም ይህንን የዮሐን ክራፍን ሐሳብ የእርሱ ቢጤ የሆኑ የዘመኑ ሚሽነሪዎችና ተመራማሪዎች እንኳን አልተቀበሉትም። ለምሳሌ ያህል ኢትዮጵያን ያጠኑ እንደ ዶክተር ቻርለስ ቴቢክ ያሉ የመልክዓ ምድር ተመራማሪዎች ለኦሮሞዎች ጋላ የሚለውን ስም የሰጧቸው አረቦችና አበሾች አለመሆናቸውንና ስሙ ከራሳቸው ቋንቋ የተገኘ እንደሆነ ይሞግታሉ። ይሁን እንጂ እውነቱን ትተው ውሸቱን ሰፊውን ጠልተው ጠባቡን፣ የሚያኮራውን ንቀው የሚያቀለውን፣ የሚያስከብረውን አውግዘው የሚያዋርደውን የመረጡት ጥቂት ተማርን ያሉ የኦሮሞ ልሂቃን የዮሐን ክራፍን ስብከት አምነው ተቀብለው አማራንና ኢትዮጵያን ከምድረ ገጽ በማጥፋት ኦሮሚያ የተባለ አዲስ አገር በመመስረት እንቅስቃሴ ላይ ከተሰማሩ ከግማሽ ምዕተ ዓመት በላይ አድርገዋል። ወራሪ የሆኑትን ኦሮሞዎችን እንደ ተወራሪ በመቁጠር ወያኔም ዮሐን ክራፍ የሰጠውን የአካባቢ መጠሪያ በማጽደቅ አማሮችንና ሌሎችን ኢትዮጵያን ከዕጽመ ርስታቸው በማባረር ኦሮሚያ የሚል አዲስ ግዛት ፈጥሮላቸዋል። እንግዳ ሲሰነብት ባለቤት የሆነ ይመስለዋል የሚሉት አባባል አለ። እንግዶቹ እና ወራሪዎቹ ኦሮሞዎች የነባሮቹን የኢትዮጵያ ነገዶችና ጎሳዎች ግዛቶች በወረራ ይዘው የገደሉትን ገድለው የሰለቡትን ሰልበው ጡት ቆርጠው ሲያበቁ ተበዳዮቹ ይህ በደል ተፈጸመብን ሳይሉ እንዲያውም እነርሱ ተበደልን ብለው በወረራ የያዙትን አገር እንገንጥል ይላሉ። ነባሮቹን ኢትዮጵያዊ ነገዶችና ጎሳዎች ያፈናቅላሉ። እነርሱ ነባር የአካባቢ ስሞችን ለውጠውና በነገዳቸው ስም ቀይረው መያዛቸው እየታወቀ አማራው ስማችን እንድንቀይር አስገደደን፣ ቋንቋችንን ባህላችንንና የየአካባቢ ስሞችን ለወጠብን እያሉም ስም ሲያጠፉ ይሰማሉ። ሐቁ ግን የአካባቢ ስሞችን በመለወጥና በራሱ ነገድ ስም በመጥራት የሚታወቀው የኦሮሞ ወራሪ ኃይል ነው። የታሪክ ሰነዶችን ማጣቀስ ካስፈለገም በ16ኛው መቶኛው ክፍለ ዘመን ኢትዮጵያን ከጎበኙና በአገሪቱም ተቀምጠው የሕዝቡን የአኗኗር ልማድና ዘይቤ በቅርበት እያጠኑ የታሪክ መድብሎችን ካበረከቱልን የአውሮፓ ሊቃውንት መካከል ፔድሮ ዴ ካቪልካም፣ አባ ፍራንሴስኮ አልቫሬዝ እና ሌሎችም የፖርቱጋል ዜጎች አያሌ ጠቃሚ የታሪክ ማስረጃዎችን ትተውልን አልፈዋል። እንዲሁም አህመድ ግራኝን ተከትሎ የዘመተው እርሱ ባደረጋቸው ወረራዎች ሁሉ የቅርብ ተሳታፊ የነበረው የመናዊው ሸሃብ አድ ዲን አህመድ ቢን አብዱልቃድር ቢን ሳሌም ቢን ኡትማን፣ ፋቱህ አልሐበሻ በተባለው የታሪክ ድርሳኑ የዚያን ዘመን የኢትዮጵያን የህዝብ አስተፋፈር ቅጥ በዝርዝር መዝግቦት ይገኛል። በእነዚያ ጽሑፎች ውስጥ ጋላ ወይም ኦሮሞ የሚባል ነገድ ዛሬ ኦሮሚያ ተብሎ በተከለለው አብዛኛው የኢትዮጵያ ግዛት ስለመኖሩ ባንዱም ጭራሽ አልተጠቀሰም። ስለዚህ የዛሬው ዘመን የኦሮሞ ልሂቃን የጥንት አባቶቻቸው በወረራ ያዙትን ግዛት እንደ አጽመ ርዕስ ቆጥረው ሌላውን ኢትዮጵያዊ ሲያፈናቅሉ ሀግ ሊባሉ ይገባቸዋል። ከኦሮሞ ወረራ በፊት ዛሬ ወለጋ፣ አርሲ፣ ወሎ፣ ኤሊባቡር፣ ወረኢሉ፣ ወረሂመኖ ወዘተርፈ በመባል የሚታወቁት የቦታ ወይም አካባቢ ስሞች የሚታወቁትና የሚጠሩት በሌሎች ስሞች ነበር። የሚከተሉት የከተማ ስሞች ከኦሮሞዎች ወረራ በኋላ ስማቸው ተለውጧል። እነሱም ቢዛም የነበረው ቀሌም፣ ዳሞት የነበረው ሌቃ፣ እናሪያ የነበረው ኤሊባቡር፣ ገሙ የነበረው ጅማ፣ ገንዝ የነበረው ጅባትና ሜጫ፣ ግራሪያ የሚባለው ሰላሌ፣ እንደጠና የሚባለው እንጦጦ፣ ጉለሌ የካ፣ አይጃ የሚባለው የረርና ከረዩ፣ ፈጠጋር የሚባለው አርሲ፣ ደዋሮ የነበረው ጭሮ፣ ላኮመልዛ የነበረው ወሎ፣ ቤተ ጊዮርጊስ የነበረው ወረኢሉ፣ ቤተ አማራ የነበረው ወረይመኖ፣ አንጎት የነበረው ራያ፣ ባሊ የነበረው ባሌ። ስለዚህ በአሁኑ ወቅት አዲስ አበባን ፍንፍኔ፣ ናዝሬትን አዳማ፣ ደብረ ዘይትን ቢሾፍቱ ብሉ በሉ እያሉ ለማስገደድ ለሚሞክሩት ዘመኖች እኛም ወለጋን ቢዛምና ዳሞት፣ ኤሊባቡርን እናሪያ፣ ወሎን ላኮመልዛ፣ አርሲን ፈጠጋር፣ ሐረርጌን ደዋሮ ወዘተረፈ ብለን በጥንቱ ስማቸው የምንጠራ መሆናችንን እንዲያውቁት እንሻለን። ወደፊት ካላረፉም በእንግድነት ከኖሩበት አገር ውጡ የምንል መሆኑን ሊያውቁት ይገባል። የኦሮሞ ቀለም ቀመስ ትውልድ አማራን በአውራ ጠላትነት ፈርጆ ክንዱን አስተባብሮ ሊያጠፋው ሲነሳ፣ አማራው በተቃራኒ እጁን አጣጥፎ ተቀምጦ ይጠብቀናል ብለው ካሰቡ በእጅጉ ተሳስተዋል። በመሆኑም ለማንኛችንም የሚበጀውና ኢትዮጵያውያን በጠቅላላ አንዳችን ለሌላችን ቀና መተሳሰቡ እንጂ ፍጭው ፈንግጭው ከሆነ የትም አንደርስም። እንዲያውም ከኖረው መልካም ባህላችን ውስጥ የቀረንን አብሮና ተቻችሎ የመኖር መልካም ባህላችንን እንኳን ለማጣት እንገደዳለን። ስለሆነም ከዚህ ተነስተን ወደፊት እንዴት እንጓዝ የሚለውን ጥያቄ አንስቶ በጋራ በሚደረስበት ውሳኔ የተሻለች ኢትዮጵያን በመገንባቱ ላይ ማተኮሩ አዋቂነት ብቻ ሳይሆን ብልህነትም ነው። በየትኛውም መልኩ የትናንት ኢትዮጵያን ካነሳን በዳዩ ተበደልኩ፣ ባዩ ወራሪውም ተወረርኩ የሚለው የኦሮሞው ልሂቅ መሆኑ ሊታወቅ ይገባል። ሞሮሾ ግኔ በተለይ በአሁኑ ወቅት ራሱን በኢትዮጵያነት ጭምብል ውስጥ ሸፋፍኖ ለጥፋቱ ሁሉ የሩቅ ተመልካች ሆኖ ለሚታዘበው የተማረው የአማራ ተወላጅ የሚያስተላልፈው ግልጽ መልእክት አለ። ወገናችን ከምድረ ገጽ እየጠፉ ዝምታው እስከ መቼ ነው? ትውልድ ትውልድን ተክቶ ያልፋል፣ ታሪክም ይመዘገባል ተብሏልና ዛሬ ለወገኖቻችን ካልደረስ ነገ እያንዳንዳችን የትውልድም የታሪክም ተጠያቂ ከመሆን እንደማንድን መካድ አይቻልም። ስለዚህ በወገኖቻችን በአማራው ነገድ ተወላጆች ላይ በትግሬ ወያኔና በተባባሪዎቻቸው ላይ የሚደርሰው ሰቆቃ ከዚህ በላይ በዝምታና በቸልተኝነት ሊተው ከማይችልበት ምዕራፍ ላይ መድረሱን ተገንዝቦ ለወገን ጥሪ ተጨባጭ የተግባር ምላሽ መስጠት ያስፈልጋል። አማራን ከፈጽመው ጥፋት እንታደግ። ፈለገ አስራት የትውልዳችን ቃል ኪዳን ነው። ኢትዮጵያ በታማኝ ልጆቿ መሥዋዕትነትና ትግል ለዘላለም ጸንታ ትኖራለች።
Yes. አድማጮቻችን ከዚህ ቀጥለን የሳምንቱን ዋና ዋና ዜናዎችን አስደምጣለን። በቅድሚያ ማረሰ ዜናዎቹ። የትግራይ ወያኔ አገዛዝ አዲስ መታወቂያ ካርድ አሳትሞ እየሸጠ ነው። የትግራይ ወያኔ አገዛዝ ለጅቡቲ የመጠጥ ውሃ አቅርቦት መፍቀዱ ተገለጸ። የሽብርተኞችን ሴራ ማክሸፉን የትግራይ ወያኔ አገዛዝ መግለጫ ሰጠ። ከሰሞኑ ሸንጎ በሲያትል ዋሽንግተን የተሳካ ህዝባዊ ስብሰባ አካሄደ። አዲሱ የግብጽ ፕሬዝዳንት ከሱዳኑ አልባሽር ጋር ለመመካከር ግብዣ ማድረጋቸው ተገለጸ። ዜናዎች በዝርዝር። የትግራይ ወያኔ አገዛዝ አዲስ የመታወቂያ ካርድ አሳትሞ እየሸጠ ነው። ባለፉት 23 ዓመታት ዘርን የጠቀሰ ማንነት መያዝ ወያኔ ህግ ሆኖ ሲሰራበት ከቆየ በኋላ ከሰሞኑ ደግሞ አዲስ የመታወቂያ ካርድ አሳትሞ የገቢ ምንጭ ማሰባሰቢያ በማድረግ የተንቀሳቀሰ መሆኑን ከሀገር የደረሰ ዜና ገለጸ። የትግራይ ወያኔ አገዛዝ እያንዳንዱ ኢትዮጵያዊ ዘሩን መምረጥ አለበት የሚለው የከፋፍል ግዛ ፖሊሲውን ለጊዜው ደብቆ አዲስ መታወቂያ ማሳተሙን አስመልክቶ በኢትዮጵያ ህዝብ መካከል አነጋጋሪ ሆኗል። ይህ በአዲስ አትሞ እየተሸጠ ያለው መታወቂያ በገጠሪቷ ኢትዮጵያ በሰፊው የታደለ ሲሆን ሰው በግዴታ ገንዘብ እየከፈለ መውሰድ እንዳለበትም ትዕዛዝ መተላለፉን ለመረዳት ተችሏል። ላለፉት 23 ዓመታት ኢትዮጵያውያን በዘር ሸንሽኖ አንተ ይህ ነህ አንቺ ይህ ነሽ በሚል ህብረተሰቡን በጥላቻ ሲያናክስ ከቆየ በኋላ ዛሬ ዘርን የማይጠቅስ ካርድ ማሳተሙ የመጪው ምርጫ የማጭበርበሪያ ዘዴ ሊሆን እንደሚችል አስተያየት እየተሰጠበት ነው። ማንም ግለሰብ በመጪው ምርጫ ከወያኔ ክልል እስር እየወጣ በነጠላም ይሁን በቡድን 1-5 በሚለው 2-3 ጊዜ የምርጫ ካርድ እያያዘ በየቦታው ተንቀሳቅሶ ወያኔን ለመምረጥ እንዲችል ያቀደው ወያኔ ሽር እንደሆነም የብዙዎች መነጋገሪያ አርዕስት ሆኗል። ከዚህ ወያኔ ሽር ጋር ተያይዞ አዲስ የገቢ ምንጭ ማስገኛም እንደሆነምና ቢያንስ ከ300 እስከ 500 ሚሊዮን ብር ሊያስገኝ እንደሚችል የትግራይ ወያኔ አገዛዝ በስሌት ያስቀመጠው መሆኑን ለመረዳት ተችሏል። የትግራይ ወያኔ አገዛዝ ለጅቡቲ ከ100 ሺህ ሜትር ኪዩብ በላይ ውሃ ከኢትዮጵያ እንድታገኝ መፍቀዱን አስመልክቶ ውዝግቦችን ማስከተሉ ተገለጸ። የውሃው አቅርቦች ጥናትና ፕሮጀክት እንደሚለው ከሆነ የባዕዳን መንግስታት ጥቅምና የክልል አንድ የትግራይ ትግርኛን የረጅም ጊዜ ዓላማ ለማሳከስ ሲባል የአካባቢ ነዋሪ ህዝብ ወደ ሌላ ቦታ እንዲዛወርም የሚደረግ መሆኑን ይፋ አድርጓል። ከኢትዮጵያና ጅቡቲ ድንበር ከ100 ኪሎ ሜትር ያህል ርቀት ላይ በሚገኘው የሸነሊ በኩል ሸለቆ አካባቢ የሚገኙ ነዋሪዎች ወዴት እንደሚሰፍሩም የተሰጠ መግለጫ የለም። አንዳንድ ታዛቢዎች እንደሚሉት ከሆነ የትግራይ ወያኔ አገዛዝ ይህንኑ ለፈጸመው በቅርቡ ስራው ይጀምራል ተብሎ ለሚጠበቀው የጅቡቲ መቀሌ የባቡር ሀዲድ ስራ ጋር የተያዘ ነው ብለዋል። ከዚህ ጋር በተያያዘ አንዳንዶቹ ግምታቸው ሲሰጡ የጅቡቲ መንግስት በቀን 100 ሺህ ሜትር ኪዩብ ውሃ መጠቀም እንዲችል የተፈቀደው የትግራይ ወያኔ አገዛዝ አካባቢውን ከልሎ በክልል እንዲጠቃለል ካደረገ በኋላ ነው የሚለውን ግምታቸውን ሰጥተዋል። የወያኔ አሻንጉሊት የፓርላማ ተወካዮችም የአገርን ክብርና ሀብት ለሚያዋውለው የግድ ተገዙ በመሆናቸው ተጠቃሚው አገዛዝ ያቀረበላቸውን የህግ ረቂቅ አላንዳች ተቃውሞ አጽድቀውለታል። የውሃ አቅርቦች ለጅቡቲ የህልውና ጉዳይ በመሆኑ ይህን የተፈጥሮ ሀብት በምኑል እንደተለገሰላት ራሷ ጅቡቲ የገለጸችው ጉዳይ የለም። ውሃውን ለተጠቃሚው ለማድረስ በጭልፋ ሳይሆን በቧንቧ ተዘርግቶ የሚወሰድ በመሆኑ ጅቡቲ ውሃ የመጠቀም ፈቃድ ብቻ ሳይሆን የተሰጣት መሬቱንም የመቆጣጠር ኃላፊነት መብት እንደሆነም አንዳንዶቹ ገልጸዋል። የትግራይ ወያኔ አገዛዝ ሽብርተኞችን ስራ አክሽፌያለሁ አለ። በቅርቡ በሶማሌ ድንበር ተፈጸመ የተባለ የአልሻባብ ጥቃት ይፋ ከሆነ ወዲህ ምዕራባውያን የሽብርተኞችን እንቅስቃሴ በአገሪቷ ውስጥ እያንዣበበ ነው የሚለውን መረጃ ለወያኔ በመስጠት የአሰሳ ተግባር እንዲካሄድ እገዛ በመረዳት መሆናቸውንም ይፋ ሆኗል። የትግራይ ወያኔ አገዛዝ በውጭ የስለላ ተቋማት ባለቤቶች እየተረዳ ተቃዋሚ የሚላቸውን ግለሰቦች በማደል ላይ ነው። ሐዋሪጅ የሚባል ጽንፈኛ እስልምና አክራሪ አመለካከት ያላቸው አሉ በሚል ሽፋን ከሰሞኑ 25 ተጠርጣሪዎችን ማስሩን ማስተዋቋል። አገዛዙ የጸረ ሽብርተኝነት አዋጅ ብሎ ያወጣው የራሱ ባህሪ መግለጫ ጸረ ህዝብ ህግ ራሱን መጠበቂያ ለማድረግ የታሰበ መሆኑ ከሳሽም መስካሪም በመሆን ንጹሃን እያፈነ ለስር እያዳረገ ነው ያሉ ታዛቢዎች ከትግራይ ወያኔ አገዛዝ ግልጽነትና ፍትሃዊነት አፋኝ አገዛዝ በመሆኑ እየወሰደ ያለው እርምጃ ሁሉ ታማኝነት የሌላቸው ድርጊቶች ናቸው ብለዋል። ከዚሁ ጋር በተያያዘ ዜና ደግሞ የምዕራባውያን ዲፕሎማቶች ዜጎቻቸው ከፍተኛ ጥንቃቄ እንዲያደርጉ ማሳሰቢያ ሰጥተዋል። በቅርቡ ገዢው ፓርቲ የግሉ ሚዲያ ለማፈን እንዲያስችል ጋዜጣ አዟሪዎችና ከፋፋዮችን በጥቃቅን አነስተኛ ለማደራጀት የሚያስችል አሰራር እንደጀመረ ከሀገር የደረሰን ዜና ገለጸ። በዚህ አሰራር መሰረት ገዢው ፓርቲን የሚተቹ ጋዜጦችና መጽሔቶች ከገበያ በማስወጣት በቀጣው ምርጫ የሚደርስበትን ጫና ለመቀነስ እንደሆነም ግልጽ አድርጓል። ይህ በአዟሪዎቹ ላይ ሊወሰድ የታቀደው እርምጃ ከሰሞኑ የተጀመረ ሲሆን በተለይም የአዲስ አበባ ክፍሎች ጋዜጣ አዟሪዎች በገዢው ፓርቲ የደህንነት ኃይሎች ታግተዋል። በገታውን ወቅት የደህንነት ኃይሎች ለማዞር የተደረጃችሁበትን ፈቃድ የተሰጣችሁበትን ወረቀት አምጡ በሚል ወደ ጣቢያ እየወሰዱ ሲያንገላቷቸው እንደነበርና አዟሪዎቹም በበኩላቸው መደራጀት አይጠበቅብንም ጣቢያ ማንሄድም ብለው የደህንነቶችን ትእዛዝ መቃወማቸውን ለነገር ኢትዮጵያ ገልጸዋል። በተጨማሪም አገዛዙ የሚተቹትን ጋዜጦች መጽሔቶች እንዲያዙሩ እንደማይፈልግና እሱ የሚፈልገው አደረጃጀት ያደረጀ መሆኑን ይፋ አድርጎላቸዋል። እርምጃው መጠነ ሰፊ መሆኑን የጠቆሙት ታጋቾቹ አገዛዙ ለመተግበርም በእኛ ብቻ ሳይሆን ጋዜጣምና ስንብባቸው ካፌዎች ላይም ጫና ተጀምሯል ብለዋል። ካፌዎቹ ለአንድ ሰው ከአንድ ጋዜጣ በላይ እንዳይሰጥና አንዳንዶቹም ጭራሹ እንዳናስንብብና እንዳንሸጥ እየከለከሉ ነው ብለዋል። ሸንጎ በሲያትል ዋሽንግተን ተሰካ ህዝባዊ ስብሰባ አካሄደ። ትልቁ የኢትዮጵያ አንድነት ኃይሎች ስብስብ የሆነ የኢትዮጵያ ህዝብ የጋራ የትግል ሸንጎ የስራ አስኪያጅ ኮሚቴ አባላት የሆኑ ፕሮፌሰር ቻሜል ደበላና ዶክተር አክሎግ ቢራራ እሁድ ግንቦት 24 ቀን 2006 ጁን 1 2014 በሲያትል አሜሪካ ታላቅ ህዝባዊ ስብሰባ ማካሄዳቸውን አፍስረዋል። በህዝባዊ ስብሰባ ላይ ሁለቱም የሸንጎ ተወካዮች በሀገራችን ነባራዊ ሁኔታ በሸንጎ ራዕይና እንቅስቃሴና በዜጎች ተሳትፎ ላይ ሰፊ ገለጻ አድርገዋል። የፕሮፌሰር ቻሜል ደበላና የዶክተር አክሎ ቢራራን ገለጻ በማስከተልም ሰፊ ጥያቄና መልስ አርኪው እየተካሄዷል። ሸንጎ ተመሳሳይ ህዝባዊ ስብሰባዎችን በተለያየ ሀገሮችና ከተሞች በማካሄድ በአለም ዙሪያ የሚገኙ ኢትዮጵያዊ በሀገሩ ላይ የተደቀነውን አደጋ ለማስወገድ የሚያስጫጫ ሚና እንዲጫወት ለማድረግ ኢትዮጵያውያን ማሰባሰቡ እንደሚቀጥል ታውቋል። ከዚህም በተጨማሪ ሸንጎ ዲፕሎማቲክ እንቅስቃሴ በመጠናከር ከአለም አቀፉ ህብረተሰብ ለኢትዮጵያ ህዝብ ትግል ከፍተኛ ድጋፍን ለማስገኘት ሰፊ እንቅስቃሴ እያካሄደ መሆኑም ግልጽ አድርጓል። በሲያትል የተካሄደውን ስብሰባ ላስተባበሩ እንዲሁም በስብሰባ ላይ ለተገኙ ሁሉ ሸንጎ ምስጋናውን አቅርቦ የትብብር ወደፊትም ተጠናክሮ እንደሚቀጥል ተስፋ እናደርጋለን ብሏል። በሲያትል የኢትዮጵያ ወጣቶች ስብስብ እንዲሁም በሙስሊሙ ወገኖቻችን በተለይ ደግሞ ነጃሽ ጀስቲስ በመባል የሚታወቀው ድርጅት አባላት ላደረጉት ትብብር ሁሉ ምስጋናውን አቅርቧል። በመጨረሻም አዲሱ የግብጽ ፕሬዝዳንት የሱዳን አልባሽር መጋበዛቸው ተገለጸ። በግብጽ ፕሬዝዳንትነት ምርጫ አሸናፊ መሆናቸው በይፋ የተረጋገጠላቸው አልሲሲ ባለፈው ሐሙስ የሱዳን አቻቸውን አልባሽርን ወደ ግብጽ ለጉብኝት እንዲመጡ መጋበዛቸውን ይፋ ያደረጉት ባለፈው ረቡዕ ዕለት ነው። ባለፉት ጥቂት ዓመቶች የሱዳን አልባሽር ከትግራይ ወያኔ አገዛዝ ጋር ያደረጓቸው በነበሩ በመቀራረቦች ምክንያት ቅሬታ የገቡት የግብጽ ባለስልጣኖች አዲስ ዲፕሎማሲያዊ እርምጃ ጀምረናል ብለዋል። ከዚህ ጉብኝት ጋር በተያያዘም ሱዳን ባለፉት ጊዜያቶች ለእስላሚክ ብራዘርሁድ ስትሰጥ የነበረውን ያልተቆጠበ ድጋፍ አስመልክቶ በጉብኝቱ አንድ ልባት ይደረስበታል ተብሎ ይጠበቃል። በአልባሽር ጉብኝት ሁለቱ መሪዎች ልዩነታቸውን ለማስወገድ የሚያስችሉ ሁኔታን ይፈጥራሉ ተብሎም ይጠበቃል። የህዳሴን ግድብ ስራ አስመልክቶ ወደ ግብጽ አቋም ለመጠጋት የተቸገረው አልባሽር ጉብኝቱ ቀላል እንደማይሆንለትም ብዙዎቹ ተንብየዋል። ግብጽ ፕሬዝዳንታዊ ምርጫ በመጠናቀቁ ለወደፊቱ በህዳሴን ጉዳይ አስመልክቶ ዓለም አቀፍ ሁኔታው ምን ግፊት ሊያመጣ እንደሚችል ግልጽ አይደለም ያሉት ታዛቢዎች አልባሽር ከነበረው አቋም አፈግፈጉ አይቀርም ብለዋል። የጦር መለዮቻቸውን በማውለቅ በምርጫ ሽፋን ወደ ሲቪል አስተዳደር ተሸጋግረናል የሚሉት አዲሱ ተመራጭ ፕሬዝዳንት ስለ ውጭ ጉዳይ ፖሊሲያቸው በሰጡት መግለጫ ላይ የግብጽን ጥቅም ለማስጠበቅ የሞት የሽረ ጉዳይ በሚለው አጠቃለውታል። በምርጫው ግብጽ ወደ ተረጋጋ አስተዳደር ተሻግራለች የሚለውን አመለካከት የማይጋሩ ዲፕሎማቶች ምናልባት አዲሱ መሪ በአባይ ወንዝ ፍሳሽ ጥቅም ላይ የሚወስዱት አቋም የግብጻውያን ልቦናና ብሔራዊ ስሜት ሊስብ የሚችሉ ነው ከተገኘ ምናልባት ሙሉ ተቀባይነት ሊያገኙ ይችሉ ይሆናል የሚለውን ግምታቸውን ሰጥተዋል። ዜናዎች በዚሁ ይጠቃለላሉ። የስብሰባ ጥሪ በስካንዲናቪያ ለምትኖሩ ኢትዮጵያውያን በአማራ ህዝብ ላይ የዘር ማጥፋትና የዘር ማጽዳት ወንጀል እየተፈጸመበት አይቶ እንዳላየ ሰምቶ እንዳልሰማ መሆንን ህልናችን ሊቀበል ያልቻልን ግለሰቦች ሞረሾ ገኔ የባህል ማህበር በስዊድን ብለን በማህበር ከተደራጀን ግማሽ አመት አልሆነንም። በዚህ ጊዜ ውስጥ ዶክተር አሰፋ ነጋሽና አቶ ከተማ ደሜ በአካል በተገኙበት አቶ ጌታቸው ረዳ ከሀቅም በላይ በሆነ አጋጣሚ ሊገኙ አልቻሉበት ግን ለተሰበሰበው ህዝብ ጽሑፋቸውን ይላኩበት ስቶክሆልም ነዋሪዎች በተጨማሪ ከስዊድንና ከተሞችና ከኖርዌይ የመጡ ኢትዮጵያውያን ተካፈሉበት አንድ ትልቅ ስብሰባ በስቶክሆልም ከተማ ማድረጋችን ይታወሳል። እንዲሁም በዚሁ ጊዜ ማህበራችን በመንግስት ውቅና እንዲኖረው ከማስመዝገብም አልፈን በተለያዩ የስዊድን ከተሞች መሰረት ጥለናል። የግማሽ አመት ማልሞላ ጊዜ ካጠናቀቅናቸው ማህበር ስራዎች ውስጥ ጥቂቶቹ ቢሆኑም አሁን ደግሞ በአማራ ህዝብ ላይ ስለተፈጸመው የዘር ማጥፋትና የዘር ማጽዳት ወንጀል በስካንዲናቪያን አገሮች ከሚኖሩ ኢትዮጵያውያን ጋር ለመወያየት አቶ ተክሌ ሻውን ለኦገስት 2 ቅዳሜ 2014 ከአሜሪካን አገር ጋብዘን በሃሉንዳ ፎልኬት ሂውስ ከቀኑ 13 ሰዓት ጀምሮ ምናደርገው ስብሰባ ላይ እንድትገኙልን በአክብሮት ጠርተናችኋል። በዚያ አጋጣሚም ቀጣይ ስብሰባ በጀርመን ሀገር በፍራንክፈርት ከተማ ኦገስት 9 ቀን 2014 እንዲሁም በእንግሊዝ ሀገር በለንደን ከተማ በኦገስት 17 ቀን 2014 አቶ ተክሌሻው የሚገኙበት ተዛማጅ ስብሰባ በአውሮፓ ከሚገኙ ኢትዮጵያውያን ጋር እንደሚደረግ ማሳወቅ እንወዳለን። አቶ ተክሌሻው የሚገኙበት በስቶክሆልም የሚደረገው ስብሰባ ቀን ኦገስት 2 ቀን 2014 ዓመተ ምህረት ቦታ ሃሉንዳ ፎልኬቱስ ሰዓት ከ13 ሰዓት ጀምሮ እስከ 20 ሰዓት መሆኑን ሞረሾ ገኔ የባህል ማህበር በስዊድን ባክሮት ያሳውቃል።
የኢትዮጵያ ሕዝብ የጋራ ትግል ሸንጎ የመብት ረገጣውንና የከፋፋዮችን ሴራ በጋራ እናስወግድ። ግንቦት 19/2006 በሀገራችን ውስጥ ሐሳቡን በነጻ ለመግለጽ የሚሞክር ሁሉ ከገዢው ቡድን የሚሰጠው ምላሽ የሚያነሳውን ጥያቄ በመመርመር የደረሰበትን ብሶት በማዳመጥ ሰላማዊ መፍትሄ ከመሻት ይልቅ ድብደባ፣ እስራት፣ ስቃይና ግድያ እንደሆነ የሚታወቅ ነው። ይህ ለ23 ዓመታት ሳያባራ የቀጠለው የግፍ ተግባር እነሆ በቅርብ በአምቦ፣ በነቀምት፣ በጊምቢ እና በሌሎቹም የሀገራችን ክፍሎች ውስጥ በዘግናኝ መልኩ ተደግሟል። ጨካኙ የህወሓት ኢህአዴግ አገዛዝ በሥርዓቱ ፖሊሲ ላይ ተቃውሟቸውን ለማሰማት ሰላማዊ ሰልፍ ያካሄዱ ተማሪዎችን ከአሁን በፊት በጎንደር፣ በሐዋሳ፣ በአዲስ አበባና በሌሎች ቦታዎች እንዳደረገው ዛሬም በጥይት ደብድቦ ብዙዎችን ገድሏል፣ ሌሎችንም አቁስሏል። ደግመን ደጋግመን እንደገለጽነው ይህ ሰብአዊ ርኅራኄ የጎደለው ተግባር በኢትዮጵያውያን ሁሉ መወገዝ አለበት። በሀገራችን ምድር ውስጥ በፍጹም እንዳይደገምም ሁሉም ተባብሮ ሊነሳና እምቢ በቃ ሊል ይገባዋል። ይህን አይነት አስከፊ ወንጀል የፈጸሙ ሁሉ ለፍርድ መቅረብ ይኖርባቸዋል። አገዛዙና በግድያው የተሳተፉት ሁሉ ሊገነዘቡት የሚገባው ነገር ቢኖር የዚህ አይነት ጭፍጨፋና መንግሥታዊ ሽብርተኝነት የሕዝብን ብሶት አባብሶ ስሜቱን እንዲሸፍት እንደሚያደርገው እንጂ አፍኖ ማጥፋት በፍጹም እንደማይቻል ነው። የሕዝብን ተቃውሞ በጉልበት ማጥፋት የሚቻል ቢሆን ኖሮ ለ23 ዓመታት የተካሄደው ማለቂያ የሌለው ግፍ ሕዝቡን ሰጥ ለጥ እንዲል ባደረገው ነበር። በሀገራችን ውስጥ ያለውን እውነታ በትክክል መረዳት ለሚፈልግ ሰው የገዢው ቡድን የግፍ ተግባር እየከፋ በሄደ ቁጥር የሕዝቡ ምንቢኝ ባይነት እየጠነከረና እየተስፋፋ መሆኑን በቀላሉ ማየት ይቻላል። ሕወሓት ኢህአዴግ በሥልጣን ላይ ለመቆየት የመብት ረገጣ ብቻ ሳይሆን ሕዝባችንንም እርስ በርሱ በጥርጣሬና በጠላትነት እንዲተያይ እንዲሁም የአንዱ ቋንቋ ተናጋሪ የሌላውን ቋንቋ ተናጋሪ፣ የአንዱ ሃይማኖት እምነት ተከታይ የሌላው ሃይማኖት እምነት ተከታይ ጠላት እንደሆነ አድርጎ የሚያራምደው የከፋፍለ ግዛ ፖሊሲ የሀገራችን ችግር መንስኤ መሆኑን በግልጽ መረዳት ይቻላል። አገዛዙ ሲያራምደው የቆየው የ23 ዓመታት ከፋፋይ ፖሊሲው በአሁኑ ወቅት አስከፊ ገጽታው በተለያየ መልክ በመገለጥ ላይ ነው። ዜጎች በፍቅርና በሰላም ተከባብረው ተረዳድተውና አንድ ሆነው መኖር ሲገባቸው እርስ በርስ እንዲጋጩ እየተደረገ ነው። አንዱ ኢትዮጵያዊ ሌላውን ከአካባቢው ለቆ እንዲሄድ የማስጨነቅ፣ የማስፈራራት፣ የማስገደድ ተግባሮች ከቀን ወደ ቀን እጅግ አሳሳቢ በሆነ መልኩ እየተካሄደ ይገኛል። የተለያዩ መረጃዎች እንደሚያሳዩት ይህ ተግባር የሚፈጸመው በአብዛኛው ባለሥልጣኖችና ካድሬዎቻቸው አማካኝነት ነው። ለምሳሌ ከጉራ ፈርዳና ከሌሎችም የቤኒሻንጉል አካባቢ በሺዎች የሚቆጠሩ ሰዎች እንዲባረሩ የተደረገው በአካባቢው ከፍተኛ ባለሥልጣኖች ትእዛዝ ነው። ከጥቂት ዓመታት በፊት ከወለጋ ንብረታቸውን ተነጥቀው በጉልበት ተፈናቅለው የተባረሩት በሺዎች የሚቆጠሩ ወገኖቻችንም ግፍ የተፈጸመባቸው በአገዛዙ ባለሟሎች እና አጋፋሪነት ነበር። ይህ የአንዱን ቋንቋ ተናጋሪ ኢትዮጵያዊ የሌላው ጠላት እንዲሆን የአንዱን ኅብረተሰብ ክፍል ጥቅም ለማስጠበቅ ሌላውን ማግለል እንደሚገባው በሚያደርግ ከፋፋይና ርቆ አሳቢነት የጎደለው አመለካከት በፈጠረው አጥፊ ሁኔታ ተጠቅመው ያገዛዙ ባለሟሎች ብቻ ሳይሆኑ ጠባብ ብሔርተኞችም በሕዝባችንም ውስጥ አለመተማመን፣ ጥርጣሬና መርዘኛ ክፍፍል ለመንዛት መሞከራቸው አልቀረም። በቅርቡ በአንዳንድ ቦታዎች የተከሰቱት ሁኔታዎች የሚያመለክቱትም ይህንኑ ነው። ዐይኑን ጨፍኖ በክህደት ውስጥ የሚገኘውና የከፋፋይነትን መርዝ የዘራው የሕወሓት ኢህአዴግ አገዛዝ ግን በሀገሪቱ ውስጥ ሰላም እንደ ሰፈነ ብቻ ሳይሆን ሁሉም ነገር ተንበሽብሾ ሕዝቡም የደስታ ኑሮ እየኖረ እንደሆነ ሊነግረን ይሞክራል። ሐቁ ግን የተገላቢጦች በመሆኑ በሐሰት ፕሮፓጋንዳ ራስን ለማታለል ካልሆነ በስተቀር ሕዝብን መሸንገል እንደማይቻል ግልጽ መሆን አለበት። ሕዝባችን መሠረታዊ በሰላም የመኖር መብቱን ከተገፈፈ ቆይቷል። የሕልውና ዋስትናውን አጥቷል። በሰላም ገብቶ የመውጣት ውሎ የማደር መብትና ዋስትና ሊያገኝ አልቻለም። ይህ አደገኛ ሁኔታ በዚሁ ከቀጠለ ሀገራችንንም ሆነ ሕዝባችንን እጅግ ዘግናኝ ሁኔታ ይጠብቃቸዋልና ዛሬውኑ እንዲቆም የምንችለውን ሁሉ ማድረግ አለብን። ከዚህ ዐይነቱ የእርስ በርስ ጥላቻና ግጭት የሚጠቀም ማንም እንደማይኖር መረዳት ያስፈልጋል። በኢትዮጵያችን ውስጥ በሁሉም ላይ አስከፊ የመብት ረገጣ እየተካሄድና የህዝባችንም ሰቃይ ከጊዜ ወደ ጊዜ እየከፋ ነው። በመሆኑም የሀገራችንን ችግር ለመፍታት የትግል ትኩረታችን ከፋፋዩንና ጨቋኙን ህዋት ኢህአዴግ የግፍ አገዛዝ በጋራ አስወግደን በምትኩ አንድነቷ በተጠበቀ ዲሞክራሲያዊት ኢትዮጵያ ውስጥ ሁሉንም ዜጋ በእኩልነት የምታስተናግድ ዲሞክራሲያዊና ህገ መንግስታዊ ስርዓት የሚያከብር ህዝባዊ ስርዓት መመስረት ነው። ይህን ለማድረግ ደግሞ ሁሉም ኢትዮጵያዊ የከፋፋዮችን ሴራ ተረድቶ ራሱን ከስህተት መጠበቅ ይኖርበታል። በየቦታው የተከሰቱ ስህተቶችም በአስቸኳይ ማስቆምና እንዳይደገሙም ማድረግ ይገባል። በተለይም የሃይማኖት ተቋማትና መሪዎች፣ የሀገር ሽማግሌዎች እንዲሁም የፖለቲካና የሲቪክ ማኅበራት ይህንን አደጋ ለማስቆም ሳይዘገዩ እንዲነሱ ሸንጎ ጥሪውን ያቀርባል። የሀገራችንን ውስብስብ ችግሮች ሁሉም ባካተተና በብሔራዊ መግባባትና ብሔራዊ እርቅ ለመፍታት ጥረታቸውን እንዲያጠናክሩ እናሳስባለን። ህወሓት ኢህአዴግም በዜጎች ሕይወትና ንብረት ላይ ለሚደርስ አደጋ ሁሉ ተጠያቂ እንደሚሆን እያሳወቅን ኃላፊነት ከጎደለው የከፋፍለህ ግዛና ተንኳሽ ተግባሩ በአስቸኳይ እንዲታቀብ እናሳስባለን። የአገዛዙ አደገኛና ከፋፋይ ፖሊሲ እስካሁን ያደረሰውንና ወደፊትም ሊያደርስ የሚችለውን እጅግ አሳዛኝ ሁኔታም ዓለም አቀፍ ኅብረተሰብ እንዲገነዘበውና አስፈላጊውን እርምጃ እንዲወስድ ጥሪያችንን እናቀርባለን። አንድነት ኃይል ነው። የከፋፋዮች ሴራ በጋራ እናክሽ።
Oh, 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 oh
አርማጮቻችን በመጋጭ ለነገለጽ ነው ከዚህ ቀጥለን አንድ አውዲዮ እናስደምጣለን። አውዲዮው ታሪክና ባህልን ሃይማኖትና ጽናትን ወነተኛ ሀገር ፍቅርንና መስዋዕትነትን ባንድ የክነጥበብና ስልት ቀርጾ በማቅረብ ከፍተኛ ታሪካዊ ስፍራ ያዘውን ቅኝት ጴጥሮሳችን ሰዓት አውዲዮን ቀጥላል። ተከታተሉ።
ስነ ግጥም ወይም ድርሰት ልክ እንዳንድ ሰው የራሱ ህይወት የራሱን ህይወት ኖሮ የራሱን ሞት ይሞታል ይባላል። ሰቆቃወ ጴጥሮስ የጴጥሮስ ያቺን ሰዓት መዝጋ የታሪካዊ ጀግናው የመጨረሻ ቃል ነው። የመጨረሻውን ቃል ለጀግናው ተውለት ይላሉ ጥንታውያን የታሪካዊ ቲያትሮች ጻፍት እነ ኤከራን ኤፍራት እነ ዩሮፒዲስ። አቡነ ጴጥሮስ ለሊቱን በግራዚያኒ እና በባንዶች አሽከሮቹ አኮርባሽ በገነተሉ ጉርጓድ ቤት ውስጥ ሲገረፍ ሲመረመር ኢትዮጵያን ከርተህ በሙሶሊኒ እመን ተብሎ ሲጠለጠል አድሮ በማግስቱ ጠዋት ሰኔ 21 1931 ዓመተ ምህረት በደባባይ በጥይት ተደበደበ። በግራዚያኒ ትእዛዝ ሩምታ ተኩሰው ጭንቅላቱን በጥይት የተቀጠቁት ጣሪያን ያሰለጠናቸው የሰሜን ባንዶች ወንድሞቻችን ናቸው። ጴጥሮስም እንኳንና ህዝቡ ምድሪቱ ጭምር ለፋሽስት እንዳትገዛ አውግዞ ሞተ። በልጅነቴ ባንኮ ከተማ ለመጀመሪያው ጊዜ በ15 አመቴ ጉዞኛ ካዴት ሊገባ ጠፍቼ ስመጣ አዲስ አበባ እንብርት መዳረሻ አቡነ ጴጥሮስ ሐውልት ከተንታ ኳትሮ ወርጄ አባቴ ስለአቡነ ጴጥሮስ የረኝነት እድሜና የጀግንነት ጀብድ በከፍተኛ አድናቆት ያጫውቱኝ የነበረው ትዝ ብሎኝ ሐውልቱ ስር ቆሜ ቀረሁ። ይሁንና ከአስር አመት በኋላ አለቃችን የማስታወቂያ ሚኒስትሩ ክቡር ደጃዝማች ግርማቸው ተክለሐዋርያት ማስታወቂያ ሚኒስትር እዚያው አቡነ ጴጥሮስ ሐውልት አጠገብ ስብሰባ ጠርተውን ቢሮአቸው አምሽተን ስንወጣ ከምሽቱ 1 ሰዓት ተኩል ላይ አንድ ሞቅ ያለው የተበሳጨ ጀብራሬ አቡነ ጴጥሮስ ሐውልት ላይ ሽንቱን እየሸና አንድ ድንጋይ ጓደኞቹ ተመችቷቸው በማርቸዲስ ሲንሸራሸሩ አንተ ድንጋይ ሆነህ ቀረህ ድንጋይ ሸናባለው ሲል በልጅነት ደምፍላት ዘልዬ ከጀብራሪው ጋር ግብ ግብ ገጠምኩ። ድንጋይ አይደለም ድንጋይ ነው በሚል በውጥም ተቀመሰን። ከስብሰባው የተበተኑ ሰራተኞች ግራገኑንና የተበሳጨው ቤት ገባ። ለሊቱን አልተኛሁም። ጴጥሮስ ሕያው ነው ለማለት ጴጥሮስ ድንጋይ አይደለም ለማለት ይመስለኛል። ጴጥሮስ ያቺን ሰዓትን ስጭራ አደረኩ። እንዳልኩት ይህ ስነግጥም የታሪካዊ ጀግናው የመጨረሻው ቃል ነው። ሰቆቃወ ጴጥሮስ አይ ምነው መብርሃን ኢትዮጵያን የጨከንሽባት ምነው ቀኝሽን ረሳሻት እስከመቼ ድረስ እንዲህ መቀነትሽን ታጠብቂባት ልቦሻሽን ታዞሪባት ፈተናዋን ሰቀቀኗን ጣሯን ይበቃል ሳትያት አላንቺ እኮ ማንም የላት አውሮፓ እንደው ትናጋዋን በፋሽስታዊ ነቀርሳ ታርሳ ተመሳ በስብሳ ኢትዮራዊ እባጭ ጫንቃዋን እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት ነፍሷን ልጦ ያስበረከካት ስልጡን ብኩን መጻጉዕናት እና ፈርቼ እንዳልባክን ሲርቀኝ ያህልሽ ውጋጋን አንቺ ካጠገቤ አትራቂ በርታ በይኝም መብርሃን ቃል ኪዳኔን እንዳልረሳት እንዳልዘነጋት ኢትዮጵያን አሁን ብቻዬን ነኝ ፈራሁ እሸሸግበት ጥግ አጣሁ ምጽናበት ልብ አጣሁ ማማ ኢትዮጵያን መንፈሴ ተፈትቶ እንዳይከዳት ሰጋሁ አዋጅ የምስራች ብዬ የትብት ምግቤን ገድፌ ከናቴ ማህፀን አልፌ በኢትዮጵያ ማህፀን አርፌ ካፈሯ አጥንቴን ቀፍፌ ደሜን ከደሟ አጠንፍፌ ከወዛ ወዟን ቀፍፌ በሕፃን እግሬ ድኬባት በሕልም አክናፌ ከንፌ እረኝነቴን በሰብሏ በምድሯ ላብ አሳልፌ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ በጋው የእረኛ አደባባይ ክረምት እንደ ወዙ ፍሳሽ በገጠር የደመና ዳስ በገደል የሸለቆ አዳራሽ ከቆቅና ከሚዳቋ ከጅግራ ጠረን ስተሻሽ በወንዝ አፋፍ ሐረግ ዝላይ መወርወር መንጠልጠል ጢሎሽ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ ከናዳ ጫፍ ሳር አጨዳ ለግት ላሜ ትንሽ ግጦሽ ለጥጃዬ የሌት ግርዶሽ ለጥማድ በሬዎቼ ራት ለማታቸው ትንሽ ድርቆሽ ለግልገሌ ካውሬ ከለል ማሳው ስር ጎጆ መትከል لزهاي يشولا تلال لزناب يقسا تلال ولو ينبك أفو ماسس يا ربان بوت سفن الدا يقيت أوشي ساري سلم اللمس السماء الروس داد ميدا أزمراوت قالي كم بل سيلي كبتو له راس الندا فرس القلبياس شمتت كوفوش زي ماسك أدا لبي بنفاس تنصفو بواشن توايتاسي كدا ياتشين نو إتوبيا يملات مبران رساشات ياتشين يالجنة مصرات هزان النت بسرات يساك يفندك آزمان يمنيوت يتصفى بسعات ياتشين يالجنة النات أزانيتو انديت بلاشي ترستوششن تنكشبات سميني بسمشي سيمي باقل قلوتشي سواتت كزيما بيت كني بيت كدقوا بيت مساهفت كانشي تقرانتا عدلي كانشي تقرانتا نفسي فكففا دج سلامو كبيت لهم قداسي أكو قدو كفو دابا لبسو كني زرفو قصو مقدس آتنو محليت قومو بلبس تكهنو أجيتو ببر أكليل تشلمو مبرهاني عنشي صلات نفسي لأي بسات تاتمو يمنانيو يابات دلارد هوني عبروني تادمو يوتي منتشين سنسو سقا فقادي تدسو لنساش مدينة قومو لكبرشي دباب مسسو سميني بسمشي سيمي هونشيني امنتي فانوس لوازي ماشي قشن ماريام لكبرشي دبر ليبانوس سوات ايبون برو انورشيني بان بساو بكدوس ماركوس تاديان زاري تيوبيا ستورك كم سچيني لفرهات توس منو برنينت ادمي عينين بغو اقوطات يلوس لغانيلي تنبانسا كم فو وردو بچلما برنوس باكش مبرهاني بكاش باكش مثل فكور والدا سناتي سچيني اندك كفلي الناتيني تيوبياني فدا كنكسات مرز اندك امسي كندد اتشبت اتون يسوان موتيني اند موتات غلاوا غلاي اندهون اوان بچاين نمي فرراو مسنابت لباتاو ششقبت تقاتاو كسان ونية يرقب جاجوت عندان دي راو سادا كمات شقاري كقو جوا قفتو زافو قرقيسي تلات ناتوا برا درسالات باكنافا مكت تاكفات اف ايالك قنبارا ولاي هوت ستنفس بات ودعو نفس تزرالك شر بر تريالك باكش عنش ما تراك ابني مبرهان الناتي تنفاشش نف بي ابني سناتش نف بي ابني ويم يكين يموت تسوات لها نفسين كافنات دالت تات أسال فيات مرارا كنفواني قنت لشي قطرو قالواني قد فيات الازيام سنات شن سكيني لتتاو كداني أولون يني فكادي امنتشنو يانشي فكادي بچاي هون اند باولوس اندس انا بفرحات اندالت تاسر وستي كم التاقلن بس قاوري اندالت تاوري ليلتو موت اندال سنف يكيداني قال انداي نتف قالشي بهلي ناي ديب حيلشي بفاسي يرف فراتب يا رب ببنيما انشي قالشي السقام كرتم بيه چلبت ششقبت اي طفام يقم ما دي مسكالين قوت التاقسبت على طام الازيام ما بچاين نن اتوبيا ما لانشي اللاتي أنتي أصني عند سنا الله تي أسرك إبني يا منتك أنجا لسقاتي أت أماجا أتشا لكن كتيمك أنجا هاون بتشاين نجي فراو ششقبت تقاتاو مسنابت لباتاو أسرد إما توصل ساند كبنا
አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ሊጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን ፕሮግራም የመራነው ተኮላ ወርቁና እኔ ሞርቅ ሞላ በቸሪክ ጠመን ይያልን በዚሁን ሰናበታቸዋለን። ጤና ይስጥልን። ድል ለኢትዮጵያ።
Yeah.